ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን፣ ክፍል 2 መደበኛ ፕሮግራማችን አሁን ይጀምራል። በዚህ ክፍል በቆንጀት ብርሃን የተደረሰውን ምርኮኛ መጽሐፍ ትረካ እናሰማለን። ይህ መጽሐፍ የኢትዮጵያ ህዝባዊ አብዮታዊ ወጣት ሊግ ኢሃወሊን የሚስጥር አሰራር፣ የደርግ ፋሽስቶችን አሰቃቂ ጭፍጨፋ ቁልጭ አድርጎ የሚያሳይ በውብ ቋንቋ የቀረበ ነው። ክፍል 6 እናሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። በቅድሚያ ዜናውን በድጋሚ እነሆ።
ህዋት በሚል ስም ራሱን የሚጠራው የወያኔው ድርጅት ማዕከላዊ ኮሚቴ ለሁለት ቀናት የዘለቀ ስብሰባ ካካሄደ በኋላ ባወጣው መግለጫ ከጥቂት ቀናት በፊት የዚሁ ድርጅት ጭምብል ሊሆነው የኢህአዴግ ስራ አስፈጻሚ ኮሚቴ የወሰናቸው ውሳኔዎች መሰረታዊ ጉድለት ያለባቸው መሆኑን ገልጾ እነዚህ ጉድለቶችን ለማረም የኢህአዴግ ስራ አስፈጻሚና የምክር ቤት ስብሰባዎች በአስቸኳይ እንዲጠሩ ጠይቋል። የወያኔ ማዕከላዊ ኮሚቴ ባሰራጨው መግለጫ የኢህአዴግ ስራ አስፈጻሚ ኮሚቴ ያልጀርሱን ስምምነት መቀበሉና እንዲሁም በመንግስት ይዞታ ስር የነበሩ ተቋሞች ለግል ባለሀብቶች እንዲሰጡ የወሰናቸው ውሳኔዎች ወደ ኢህአዴግ ምክር ቤት ሲያቀርቡ እንዲሁም እንደ ሶማሌ፣ ቤኒሻንጉልና ጉምዝ፣ ጋምቤላና አፋር የመሳሰሉ አጋር በማለት በዙሪያቸው የሚያሽከረክሯቸው ተለጣፊዎችና አገልጋይ ድርጅቶች ሳይሳተፉበት እንደ መጨረሻ ውሳኔ ተደርገው ለህዝብ በይፋ መነገራቸው ጉድለት ነው በማለት ከሷል። ከዚህ በተጨማሪ መግለጫው የኢህአዴግ ስራ አስፈጻሚ ኢህአዴግን እንደ ድርጅት ለማቆየት የጥልቅ ተሐድሶ ስራ መስራት ሲገባው ይህ አለመሆኑ ስተት ነው ካለ በኋላ በአሁኑ ወቅት እየተደረገ ያሉ የአመራር ምደባዎች ኢህአዴግን ህግ ደንብና ተቋማዊ አሰራር ያልተከተሉ ናቸው በማለት ነቅፏል። በየቦታው እየተነሱ ያሉ እንደ ወልቃይት አይነት የማንነት ጥያቄዎች ህገ መንግስቱ መልስ የሰጠባቸው ናቸው ካለ በኋላ በዚህ ጉዳይ ጥያቄ የሚያነሱ ወገኖች በጽኑ ለመታገድ የቆረጠ መሆኑን የገለጸ ሲሆን ህዋትን ለማዳከምና ለመምታት በተለያዩ መንገዶች እንቅስቃሴ የሚያደርጉ የውስጥና የውጭ ኃይሎችን ህዝቡ እንዲታገላቸው ጥሪ አቅርበዋል። የወያኔ ማዕከላዊ ኮሚቴ ባወጣው መግለጫ የኢህአዴግ ስራ አስፈጻሚና ምክር ቤት ስብሰባዎች በአስቸኳይ እንዲጠሩ የጠየቀ ቢሆንም በእነዚህ ስብሰባዎች ላይ ከፍተኛ ንትርክና ጭቅጭቅ ይከተላል ተብሎም ይጠበቃል። ሐሙስ ሰኔ 7 ቀን የአዲግራት ከተማ ነዋሪዎች የኢህአዴግ ስራ አስፈጻሚ ኮሚቴ ያልጀርስን ስምምነት ለመቀበል የወሰኑን ውሳኔ በመቃወም ከፍተኛ የተቃውሞ ሰልፍ አድርገዋል። በተጨማሪም አረና ትግራይ የተባለው ድርጅት በሚቀጥለው ቅዳሜ በመቀሌ ከተማ የተቃውሞ ሰልፍ የጠራ መሆኑን ታውቋል። በባህር ዳር ዩኒቨርሲቲ የሶስተኛ ዓመት የምህንድስና ተማሪዎች ሁሉን አቀፍ ፈተና ላለመውሰድ የሚያደርጉት ተቃውሞ ለአራተኛ ቀን የቀጠለ መሆኑ ታውቋል። ሐሙስ የወያኔ የጸጥታ ኃይሎች ወደ ዩኒቨርሲቲው ቅጥር ግቢ በመግባታቸው ተማሪዎቹ ግቢውን እየለቀቁ ወጥተዋል። ተማሪዎቹ በዩኒቨርሲቲው የማስታወቂያ ሰሌዳ ላይ የሶስተኛ ዓመት የምህንድስና ተማሪዎች የተሻሻለውን ሁሉን አቀፍ ፈተና መውሰድ ያለባቸው መሆኑና በፈተናው ከ50 ከመቶ በታች ውጤት ያመጣ ተማሪ ለአንድ ዓመት ትምህርት አቋርጦ ወደ ቤቱ መመለስ እንዳለበት እንዲሁም ባለፉት 3 ዓመታት በተለያዩ ምክንያቶች ትምህርት አቋርጠው እንደገና የጀመሩ ተማሪዎችና በፈተና ወድቀው ድጋሚ ተፈትነው ትምህርታቸውን የቀጠሉ ተማሪዎች ለፈተናው መቅረብ እንደማይችሉ የሚገልጽ መልእክት በማየታቸው ተቃውሞ ለማሰማት መገደዳቸውን ይገልጻሉ። የዩኒቨርሲቲው ባለስልጣኖች በበኩላቸው ፈተናው ለብዙ ዓመታት ሲሰጥ የነበረ መሆኑና ሌሎች ዩኒቨርሲቲዎች ምንም እንኳን በተለያዩ መንገዶች የሚተገብሩት ቢሆንም ፈተናውን እየሰጡ መሆናቸውን ገልጸው የባህር ዳር ዩኒቨርሲቲ ተማሪዎችም ፈተናውን መውሰድ አለባቸው ይላል። ችግሩ ወዴት ሊያመራ እንደሚችል ግልጽ አይደለም የሚሉ ወገኖች ሊፈታ የሚችሉ አስተዳደሩ በረጋ መንፈስ ከተማሪዎች ጋር በሚያደርገው የሰከነ ውይይት መሆኑን ይገልጻሉ። በተለያዩ አካባቢዎች ግጭቶችና አመጾች የቀጠሉ መሆናቸውና በዚህም በርካታ ጉዳቶች መድረሳቸው እየተነገረ ነው። ሰሞኑን በወልቂጤ ከተማ በወያኔ አባላት በተቆሰቆሰ ብሔር ተኮር ግጭት በሕይወትና በንብረት ላይ ጉዳት መድረሱን የጉራጌ ዞን አስተዳደር አስታወቀ። በግጭቱ የአንድ ሕይወት ሊያልፍ ሲችል 7 የአካል ጉዳት የደረሰባቸው መሆኑና እንዲሁም በርካታ መኖሪያ ቤቶችና ሱቆች መቃጠላቸው ተነግሯል። ማክሰኞ ሰኔ 5 ቀን 2010 ዓ.ም ምረት በሞያሌ ከተማ አንድ መምህር ባልታወቁ ሰዎች በመገደሉ ምክንያት በከተማዋ አለመረጋጋት ተፈጥሯል። የከተማው ወጣቶች ድንጋይ በመወርወር ተቋማቸውን የገለጹ ሲሆን በአንዳንድ ቦታዎች ዝርፊያ ተካሄደ መሆኑን ይነገራል። በምዕራብ ወለጋ የመንዲ ነዋሪዎች አንድ የከተማው ነዋሪ በወያኔ የአጋዚ ጦር በመገደሉ ምክንያት የተቃውሞ ሰልፍ ሲያደርጉ ውለዋል። በዚሁ አካባቢ የሻምቡ ከተማ ህዝብ ከፍተኛ ሰልፍ አካሂዶ በምስራቅ ሐረርጌ፣ በሞያሌና በመንዲ እንዲሁም በሌሎች ከተሞች በዜጎች ላይ ግድያ የፈጸሙ ግለሰቦች ለፍርድ እንዲቀርቡ እንዲሁም ለበርካታ ዓመታት በስር ላይ ያሉ ሰዎች በአስቸኳይ እንዲፈቱ ጠይቋል። በሐዋሳም ከሁለት ቀን በፊት የተቀሰቀሰው ግጭት ቀጥሎ የዋለ መሆኑን የዜና ምንጮች ገልጸዋል። በተለያዩ ከተማ ቦታዎች የተኩስ ድምፅም የሚሰማ መሆኑን ነዋሪዎች ተናግረዋል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
በቆንጂት ብርሃን 2002 ዓመተ ምህረት በእውነተኛ ታሪክ ላይ የተመሰረተ መጽሐፍ ክፍል 6 ፍሬወትና ኤልሳ መንገድ ጀመሩ። ቀጭኑን የጫካ መንገድ ተከትለው ፈጠን ባለ እርምጃ ተራመዱ። ጫካው በጣም ያስፈራል። ወደ መሃል ሲዘልቁ ደግሞ ቀጫጭኖቹ መንገዶች በጣም ተበራከቱ። ትክክለኛው መንገድ የትኛው እንደሆነ ማወቅ አቃታቸው። በግምት አንደኛውን ተከተሉ። እንደገና ደግሞ ሌሎች ቀጫጭን መንገዶች አቅጣጫቸውን መሳታቸው ገብቷቸዋል። ግን ወደ መጡበት እንኳን መመለስ የሚታሰብ አይደለም። ጊዜው እየመሸ ነው። ጫካው የበለጠ አስፈሪ እየሆነ ይሄዳል። ልቦቻቸው መምታት ጀምረዋል። ድንገት የሰዎች ንግግር ሰሙ። የወንዶች ድምጽ ነው። ሁለቱም በድንጋጤ ተያዩ። አጠገባቸው በነበረው ጎርፍ የሸረሸረው ቦይ ውስጥ ዘለው ገቡ። የሰዎቹ ድምጽ በጣም እየቀረበ ሲመጣ በፍርሃት ተፋጠጡ። ትንፋሻቸውን አጥፍተው ተሸጎጡ። ሰዎቹ ሲያልፏቸው ተመስገን አሉ። ጥቂት ቆየት አሉና ከቦይ ውስጥ ወጥተው ሰዎቹ የሄዱበትን አቅጣጫ ተከትለው መሄድ ጀመሩ። ወዴት እየሄዱ እንደሆነ ግን በፍጹም ማወቅ አልቻሉም። በጫካው ውስጥ በመባዘን ጊዜው ነጎደ። ፀሐይዋ እየጠለቀችና የጫካው ውስጥ ድንግዝግዝ እያለ ሲሄድ የልቦቻቸው ምት ጨመረ። ግራ ግብት ሲላቸው ቆመው መተያየት ሆነ። ሁለቱም እንዳለቀላቸውና የአውሬ ራት መሆናቸውን አመኑ። ፍሬወት ኤልሳን ትኩር ብላ እያየቻት የጥፋተኝነት ስሜት ተሰማት። ይህ ደግሞ የበለጠ እንድታዝን አደረጋት። እንባዋ ከየት መጣ ሳትለው ተከለበሰ። ኤልሳ ያ ሁሉ ቀልድና ጨዋታዋ ጠፍቶባት አመድ በሰለች። ሳያስቡት ተቃቅፈው ተላቀሱ። ተስፋ መቁረጥ መንፈሳቸውን አደነደነው። ፍሬወት በውስጧ የነበረው ፍርሃት ጠፍቶ ቆራጥነት የተተካበት መሰላት። እንደ ተቃቀፉ ጫካው መሃል ከቆሙ ደቂቃዎች አለፉ። ድንገት ራቅ ያለ የመኪና ድምፅ ተሰማቸው። ሁለቱም የድምፁን አቅጣጫ ተከትለው ሮጡ። ጨለማው ላይን እየያዘ ቢሆንም ሮጡ። የነበሩበት ቦታ ከዋናው መንገድ 100 ሜትር እንኳ የሚሞላ አልነበረም። በፍጹም ሳያስቡት መንገዱ ላይ ደርሰው የሞት ሞታቸውን እጆቻቸውን አውለበለቡ። የጭነት መኪናው ጎማዎቹን አንሳጦ ቆመ። ሹፌሩ መኪናው ውስጥ እንዲገቡ የጋቢናውን በር ከፈቱላቸው። ገብተው ሲቀመጡም ሁለቱም ሆድ ባሳቸው እንደገና ተቃቅፈው መላቀስ ጀመሩ። አፈር በሆንኩት ልጆቼ አሁን ይሄ መንግስት እግዚአብሔር ይወድለታል አሉ ሹፌሩ ከልባቸው። የልጆቹን ማንነት መጠየቅ አላስፈልጋቸው። የልብሶቻቸው ቀለም፣ ኬፖቻቸውና ከፊት ለፊት ያለው ጽሑፍ ማንነታቸውን ያስረዳሉ። ዘመቻ ጣቢያ ደርሰው ከመኪና ሲወርዱ ሁሉም ሰው እነሱን ፍለጋ ወጥቶ ጥቂት ሰዎች ብቻ መንገዱ ላይ አገኙ። ለፍለጋ የወጡትን ለመመለስ ተሯሯጡ። አንተነህ እጇን ጠበቅ አርጎ ሲይዘው ከእንቅልፏ የነቃች ይመስል ከገባችበት ትውስታ ወጣችና ግን እኮ አንተ ምንም አላደረክም አለችው። አድርጌያለሁ እንጂ ፍርዬ፣ ቅርበታችን እጅግ የጠበቀ ባይሆን ኖሮ ያን ሁሉ ሊያስቡ አይችሉም ነበር። ለማንኛውም እርሺው አለና እጇን ጎተት አድርጎ ሳመው። ከምኔው ወሬውን እንደሰማው ደነቃት። ከዓይኖቹ ውስጥ ፍቅርና ስስት ይነበባል። በሷም ልብ ውስጥ ያለው ይሄው ነው። እጇን እንደገና ሳመው። ፍርዬ በጣም ወድሻለሁ አላት። መቼም ፍቅሩን ለመግለጽ ስስት የለበትም። እኔም በጣም ወድሃለሁ አለችው ለመጀመሪያ ጊዜ። ከገጽታው ላይ እርካታን ያነበበች መሰላትና መንፈሷ በደስታ ተሞላ። ልቦቻቸው የተጣመሩ መሰላት። ልክ እንደ ዘመቻ ጣቢያው ሁል ጊዜም አብረው እንዲሆኑ ተመኘች። ሳታስበው በረሽሙ ተነፈሰች። እንዲህ ጠረጴዛ በመሃላቸው ሆኖ ሳይሆን እንደ ዘመቻ ጣቢያው በነጻነት ጥላው ስር ጥግትግት ብለው እንዲቀመጡ ተመኘች። አንተነህ ሰዓቱን ተመለከተ። ከቀኑ 10 ሰዓት ሆኗል። ፍርዬ ተቸኩያለሽ አላት ድንገት። እስከ 12 ሰዓት መቆየት እችላለሁ። ስብሰባው በስንት ሰዓት ነው አለችው። በሐሳቧ ሲመላለስ የነበረውን ያወቀበት መስሏት ድንግት አለች። ለዛሬ ስብሰባው የኔና አንቺ ብቻ እንዲሆን ብናደርገውስ አላት እየሳቀ። ከክሪያዚስ ወጡና ታክሲ ያዙ። ታክሲው ውስጥ ከገቡ በኋላ ምንም አልተነጋገሩም። ሁለቱም በየሐሳባቸው ተመሰጡ። 4 ኪሎ አማኑኤል ባፕቲስት አጠገብ ሲደርሱ ከታክሲ ወርደው ከጥቂት እርምጃዎች በኋላ ከመንገዱ ባሻገር ካለው አፓርትመንቱ ሲገቡ አንገቷን አቅፎ ጉንጯን ሳማት። በአፓርትመንቱ ሁለተኛ ፎቅ ላይ ሲደርሱ ኪሱን ዳበሰና ቁልፍ አወጣ። በኮሪደሩ ላይ ካሉት በሮች አንደኛውን ከፈተና ቤት ለእንግዳ አላት እንድትገባ በእጁ እያመለከታት። ምንም አላቅማማችም ወደ ውስጥ ገባች። ክፍሉ በጣም ንጹህ ነው። ቀላል ግን የሚያማምሩ ዕቃዎች አሉበት። አልጋው ላይ የተነጠፈው የአልጋ ልብስ ውብ ነው። ከአልጋው አጠገብ በስተግራ በኩል ያለው ኮመዲኖ ላይ የተቀመጠው የራስጌ መብራት በልዩ ጌጥ ተሰርቷል። በስተቀኝ በኩል ባለው ኮመዲኖ ላይ ደግሞ ትልቅ ቴፕ ሬኮርደር ጎብ ብሏል። ከአልጋው ትይዩ ባለው ግድግዳ ጥግ አንድ መለስተኛ ጠረጴዛና ሁለት ወንበሮች ተቀምጠዋል። የሌላኛው ግድግዳ ሙሉ ስፋት የተያዘው በቁም ሳጥንና በረጅም መጽሐፍ መደርደሪያ ነው። መደርደሪያው ኮርኒሱን ሊነካው ምንም አልቀረውም። ጥቅጥቅ ብሎ በመጽሐፍት ተሞልቷል። በአንደኛው የቤቱ ማዕዘን በኩል ደግሞ በነጭ ጨርቅ የተሸፈነ ጠረጴዛ አለ። የጓደኛዬ ቤት ነው። እንደ ራስሽ ቤት ልትቆጥሪው ትችያለሽ አላት እጇን ያስ አድርጎ አልጋው ላይ እያስቀመጣት። ለመጀመሪያ ጊዜ ፍርሃት ቢጤ ልቧን ጨረፍ አደረገው። ራሷን ታዘበችው። ያለምንም ማንገራገር አንተነህን ተከትላ መምጣቷ ገረማት። በእርግጥ አንተነህን እንድታምነው ያለ ወቅቱና ያለ ፍላጎቷ ምንም እንደማያደርግ እርግጠኛ እንድትሆን ያደረጓት ብዙ ምክንያቶች አሏት። ቢሆንም ግን ስህተት መሆኑን ለራሷ ነገረችው። አንተነህ ጃኬቱን አውልቆ ወንበሩ ላይ ያስቀመጠ። የሸሚዙን እጅጌ ጠቅለል አደረገና በጠረጴዛው ላይ የተሸፈነውን ጨርቅ ገለጠ። ምን ልታደርግ ነው? አለችው። ለእንግዳዬ ሻይ ላፈላ አለ እየሳቀ። አሁን አይደል ጠጣ ነው? እንግዳህ ሻይ አስፈልጋትም፣ ይልቅስ እንጫወት፣ ሌላ ቀን ታፈላልኛለህ። እና በባዶ ቤት ነው የምንጫወተው? ምን አስጨነቀህ? አለችው። ድንገት አቀፈና አልጋው ላይ አስቀመጣት። የልቧ ምት ከመቅጽበት ሲጨምር ተሰማት። ያንተነ ሰውነት እንደ ተጣደ ብረት ድስት መፋጀት ጀምሯል። ጥብቅ አድርጎ አቀፋትና ሁለመናዋን ሳማት። አጸፋውን ልትመልስለት የሚያስችል አቅም ግን አልነበራትም። አንዳች ኃይል በቁጥጥር ስር ያዋላት እስኪመስላት ድረስ ሰውነቷ ሁሉ ዛለባት። አንተነህም ልክ እንደሷው በዚያ ኃይል ቁጥጥር ስር ውሏል። ልዩነታቸው እሱ ስሜቱን ለመግለጽ ብርታት ያለማጣቱ ነው። ፍርዬ ምን ላድርግሽ? የምትወደጅ እኮ ነሽ አለ ትንፋሹ ቁርጥ ቁርጥ እያለ። እንዴት ደስ ይላል አለችው በደከመ ድምጿ። በጣም ፍርዬ፣ እንዴት እድለኛ ነኝ። ለእኔ የተፈጠርሽ እስከሚመስለኝ ድረስ እንድንከባከብሽ እንድጠብቅሽ ኃላፊነት ያለብኝ ሆኖ ይሰማኛል። እናም ከድል በኋላ በአንድ ጣሪያ ስር መኖር እስከምንጀምርበት ዕለት ድረስ ላልነካሽ ቃል እገባለሁ አለና እንደገና ጥብቅ አድርጎ አቀፋት። እስከ ጋብቻ ዕለት ትርጉሙን በውስጧ ደገመችው። መንፈሷን ዘና አደረገላት። አምንሃለሁ አለችው እድለኛነት እየተሰማት። ጊዜው እንዴት ይሮጣል! ድንገት ቀና ስትል የግድግዳውን ሰዓት ተመለከተችው። 12:30 ይላል። አሁን መሄድ አለብኝ አለች ምንም ሳታመነታ። አስመሸውብሽ አይደል አለ እንደገና አቅፎ እየሳማት። ቤቴ ሲሄድ እንደምትናፍቀኝ ግን ታውቃለህ አለችው ጫማዋን እያጠለቀች። ያልጠበቀችው ፍጹም ነጻነት ተሰምቷታል። ለአንተነህ ስሜቷን ሁሉ በነጻነት መግለጽ እንዳለባት የሚገፋፋት አንድ ኃይል ያለ መሰላት። ለዚህ እኮ ነው ፍርዬ ታድያለሁ ምልሽ። እኔ በጣም ትናፍቅኛለሽ። በልቤ ውስጥ ያለውን ፍቅር እንዴት አድርጌ ላሳይሽ? ልቤ የደነገጠው በመጀመሪያው ዕለት ቢሆንም በልቤ ውስጥ ልዩ ቦታ እንዲኖርሽ ያደረገሽን ሰብዕናሽን ለመረዳት ምንም ያህል ጊዜ አልወሰደብኝም። ምንም ነገር ያላጎደፍሽ ንጹሕ እኮ ነሽ ፍርዬ። ታዲያ በወድሽ ማን ይፈርድብኛል? አላት እንደገና እቅፉ ውስጥ አስገብቶ ጥብቅ አድርጎ እያቀፋት። ወይዘሮ ስርጉት ፍሬ ሕይወት ከዘመቻ ስትመለስ የጠላ ንግዱን አቋርጠው በበላይሁን እናት አማካይነት ለአንድ ትልቅ ሆቴል እንጀራ ማቅረብ ጀምረው ነበር። እናም የማያቋርጥ ገቢ በመኖሩ በቤታቸው ውስጥ የሚያስጨንቅ ሁኔታ አልነበረም። ሰሞኑን ግን ሐሳብ እየተጫናቸው ተቸግረዋል። ዘመቻ ያቋረጡ ዘማቾች ተመልሰው ትምህርት ቤት የመግባት ዕድል እንደማይኖራቸው መንግሥት የሰጠውን መግለጫ እያሰቡ ጭንቅ ብሏቸዋል። እንዲህ በሐሳብ የሚያብሰለስላቸውን ጉዳይ ለፍሬ ሕይወት ማዋየት ግን ከብዷቸዋል። ወይ ጉድ! በሰላም የመጣችልኝን ልጅ ሂጂ ብዬ አንድ ነገር ብትሆንብኝስ? ይላሉ ገና ሐሳቡ ወደ አእምሯቸው ሲመጣ። አንተ ቅዱስ ገብርኤል ይህን አልሻት በለኝ። ልጄ ትምህርቷ እንዳይጨናገፍባት እንጂ ለእኔማ እዚህ መሆኗ ይጠቅመኛል እንጂ፣ ይላሉ እቤት ውስጥ የምትሸፍንላቸውን ጉዳዮች ሲያስቡ። ወይዘሮ ስርጉት ልጆቻቸውን ማዘዝ አይጠበቅባቸውም። አንዳንዴ ልጆቹ ኃላፊነታቸውን አውቀው ያለምንም ትዕዛዝ መስራታቸው እስከሚገርማቸው ድረስ ይሆንባቸዋል። ትንሹ ሮቤል እንኳን ሳይቀር የሥራ ድርሻውን አውቆ ያለምንም ጭቅጭቅ ያከናውናል። ይህንን ሲመለከቱ ምን ነበረበት ይህንን መመልከት ቢችል ኖሮ ይላሉ ባለቤታቸውን እያስታወሱ። ደግ ሰው አይሰነበትም የሚባለው እኮ እውነት ነው ይላሉ የፍሬህይወት እናት የባለቤታቸውን ያልታሰበ ሞት ባስታወሱ ቁጥር። እንዲያው ጊዜው ከመቼው ነው የሚደርሰው አሉ ደግሞ የባለቤታቸው ሞት ዓመት መቃረቡን አስበው። ጣቶቻቸውን ቆጣጠሩና ቀናቱን አስልተው ወይ ጉድ 15 ቀን ብቻ እኮ ነው የቀረው አሉ ለሰው የሚያወሩ ይመስል። አጠገባቸው የተኛውን ሮቤልን እንደረግጡት ተጠንቅቀው ካልጋቸው ወረዱና ልብሳቸውን ለባብሰው ወጡ። ገና ከጧቱ 12 ሰዓት ባይሆንም ሚሚ ተነስታ ቁርስ እየሰራች አገኟት። ጠረጴዛ ላይ የተደረበውን እንጀራ ሲመለከቱ ደግሞ ፍሬህይወት ሳትተኛ ማደሯን አስበው ወይኔ ልጄን ተገትራ ነው ያደረችው ማለት ነው አሉ። ፍሬህይወትን ሊያዩዋት ፈለጉ። ፍሬህይወት ብርድ ልብስ እንኳን አለበሰችም፣ ከላይ ጋደም እንዳለች አገኟት። ምን ነው ሚሚዬ እንዲህ ስተኛ ዝም አልሻት አሉ የለበሱትን ጋቢ ለፍሬህይወት እያለበሷት። ሞቀኛለች እኮማ አለች ሚሚ። ፍሬህይወት ተኝታ አረፈደች። እናቷ ለአባቷ ቁርባን የሚሆነውን ጠላ ለማዘጋጀት ጌሾውን ገብሱንና በቆሎውን አውጣጥተው መለቃቀም ጀመሩ። የበላይሁን እናት ከቤት ሲወጡ የፍሬህይወትን እናት እደጅ በማግኘታቸው ምን ነው ስርጉት፣ በጠዋት ምን እያደረግሽ ነው? ደግሞ መቼ የምትሰሪውም አታጪ አሏቸው። ምን እሰራለሁ ብለው ነው? ትዝ ቢለኝ ለቁርባኑ ጥንስስ ልጠንስስ ብዬ ነው አሉ የፍሬህይወት እናት። ውይ በሞትኩት የኔ ነገር፣ ለካ ቀኑ እየደረሰ ነው፣ ጊዜው እንዴት ይሮጣል አሉ የበላይሁን እናት ከወይዘሮ ስርጉት አጠገብ እየተቀመጡ። የጊዜውማ ነገር ምኑ ቅጡ፣ አመቱ የተጀመረ ሳይመስል ያልቃል አሉ ወይዘሮ ስርጉት በሐሳባቸው እነ ፍሬ ከዘመቻ የተመለሱበትን ጊዜ እያሰቡ። ይሄው ልጆቹ እስከ ዘመቻ ከተመለሱ 3 ወር አለፋቸው አይደል አሉ ሌሊቱን ሲያሳስባቸው ያደረው ጉዳይ ካምሯቸው አልጠፋ ብሎ። ለመሆኑ በላይሁን ምን እያለ ነው አሉ ደግሞ ቀጠል አድርገው። ያው አልሄድም እንዳለ ነው። ትናንት ሬዲዮ ይህንኑ ሲያወራ ነው የዋለው። ከዘመቻ ለኮበለሉ ዘማቾች መንግስት ይቅርታ ማድረጉንና ወደ ዘመቻቸው እንዲመለሱ እድል የተሰጣቸው መሆኑን ሲያወራ ነበር። ልጆቹ ግን ልባቸው ድንግጥም አላለ። ለበላይሁን ይህንኑ ብነግረው አላደርገውም፣ ተመልሼ ዘመቻ አልሄድም አለኝ አሉ የበላይሁን እናት። ልጆቹ እንደሆነ ግንባራቸውን ማጠፍ አይሆንላቸውም። እስኪ እስከ ወዲያኛው ትምህርት ቤት መግባት እንደማይችሉ እየተነገረ እንዲህ ድርቅ ማለት ምን ይሉታል አሉ የፍሬህይወት እናት ግራ ገብቷቸው። የጀመሩትን ስራ አጠናቀው ወደ ቤት ሲገቡም ፍሬህይወት አልተነሳችም። እንጀራ ስትጋግር ለብሳው የነበረውን ልብስ እንኳ ሳትቀይረው ሰውነቷንም ሳትታጠብ መተኛቷን በማየታቸው ውሃ ሙቀው አስነሷት። ሰውነቷን ተጣጥባ ልብሷን ስትቀያይር ቀለል ብሏት ስትነቃቃ ልጆቹስ አለች ቤቱ ጭር ብሎባት። ልጆቹ እኮ ተማሪዎች ናቸው ፍርዬ፣ የጨነቀኝ ያንቺ ነገር ነው። እስከ መቼ ለእኔ እንጀራ ጋጋሪ ሆነሽ እንደምትዘልቂ ሳስበው። ሲያስጨንቃቸው የነበረውን ጉዳይ ድንገት አንስተው ሐሳባቸውን ነገሯት። ምን ነውማ ስንት ጊዜ ተነጋግረንበት የለም እንዴ? ትናንት መንግስት በሬዲዮ በመናገሩ ምን አዲስ ነገር አለው? ደግሞስ ይሄ በእኔ ብቻ ይሆን አይደል? ሌሎቹ እንደሚሆኑ ትሆናለሁ። ምን አለ ተመልሳችሁ ብትሄዱ? መንግስት እንደሆነ ጨክኗል። ዘመቻውን ያላጠናቀቁ ትምህርት ቤት እንደማይገቡ እኮ ነው የተናገረው። አንዳንዶቹም እኮ እየተመለሱ ሄደዋል። መቼስ እድሜ ልክ የትምህርት እድል ከማጣት እማ፣ እኔ በፍጹም አላረገውም። ላንመለስ ቃል ገብተን ነው የመጣነው። እኔ ደግሞ ያን ቃል አፍርሰው ከሚመለሱት ጋር መወገን አልፈልግም። እድሜ ልክ የትምርት ድል የማጣበት ምክንያት አይኖርም። ደርግ እንደሆነ በህዝባዊ አመጽ መውደቁ አይቀርም። በይተዩ ያንን ስብከትሽ እንደሞል ጀምሪ ነው። ቡና ጠጡ በይልኝ። እግዚአብሔር ልባችሁን እስኪመልሰው ምን ማድረግ ይቻላል? አሉ የፍሬዮት እናት ሁሌም የፖለቲካ ቃላት መጠቀም ስትጀምር እንደሚያደርጉት። የፍሬዮት እናት የዘወትር ቡና ጠጪዎች ሁለት ናቸው። የበላይሁን እናትና እትዬ ደብሬ ብቻ። ሌሎቹ ጎረቤቶች የሚጨመሩት ለየት ያለ አጋጣሚ ሲኖርና ለበዓል ብቻ ነው። ከነዚህ ሁለት ሴቶች ጋር አንድም ቀን ለየብቻቸው ቡና ጠጥተው አያውቁም። እትዬ ደብሬ ልጅ ስለሌላቸው በጣም ያዝናሉ። ጎረቤቶቻቸው ያልተሳሉበት ታቦት የላቸውም። ስሜታቸውን ለመጠበቅ የሚያደርጉትም ጥረት ከፍ ያለ ነው። ስለ ልጅ ሲነሳ እንኳ በጥንቃቄ ነው። የፍሬዮት እናት በውስጣቸው ሊያወጡት ባይችሉም ስለ ዘመቻውና ስለ ትምህርት ማውጠንጠናቸውን ባያቋርጡም ለእትዬ ደብሬ የሚጥም ጨዋታ መጫወት ነበረባቸው። በላይሁን እንድትቀሰቅሰው የሞላት ሰዓት ስትጮህ ከአልጋው ላይ እንዴት ተፈናጥሮ እንደወረደ ሳይታወቀው ክፍሉ መሃል ቆሞ ራሱን አገኘው። የተኛው ለጥቂት ሰዓታት ብቻ ነው። አይኖቹን ጠራረገና ተመልሶ አልጋው ላይ ተቀመጠ። ለምን ነበር ሰዓቷን የሞላኋት? ለማስታወስ ሞከረ። ምንም ትዝ ሊለው አልቻለም። በጀርባው ተንጋለለና ኮርኒሱ ላይ አፈጠጠ። ደቂቃዎች አለፉ። ለምን ሰዓት እንደሞላና ሌሊት ሊነሳ እንደፈለገ ትዝ አለው። በርካታ ሥራዎች ከፊቱ ተደቅነዋል። የኢህአፓን የወጣት ክንፍ የማጠናከር ሥራው በከፍተኛ ፍጥነት እንዲቀጥል የሥራ ክፍፍል ተደርጓል። በየቀበሌው የተቋቋሙ ወጣት ማኅበራት የያዙትን መድረክ ብዙሃኑን ወጣት ለመቀስቀስና ወደ መኢሶንና ወደ ሌሎቹ የፖለቲካ ድርጅቶች እንዳይገቡ ለማድረግ እንዲጠቀሙበት እስካሁን ባሳዩት እንቅስቃሴ መስመራቸውን የለዩ ወጣቶችን ደግሞ በህቡ የተደራጀው የኢሃፓ ወጣት ሊግ አባል እንዲሆኑ የመመልመል፣ የተመለመሉትን ወጣቶች ደግሞ በየአቅራቢያዎቻቸው ከሚገኙ ህዋሶች ህቡ የጥናት ቡድኖች ጋር የማገናኘት ሥራ እንዲጠናከር መመሪያ ወደ ታች የማስተላለፍና ለየጥናት ቡድኖቹ የሚሰራጩትን ጽሑፎች የማዘጋጀትና የማሰራጨት ሥራ ሁሉ እፊቱ ተደቅኗል። ለወጣት ሊግ ኮሚቴ ስብሰባ በተሰጠው የመወያያ ርዕስ ላይ መዘጋጀት፣ ነገ በአንድ ቀበሌ ወጣት ማህበር በተጠራ ስብሰባ ላይ በተጋባዥነት የሚያቀርበውን ጽሑፍ ማንበብና ማጠናቀቅ፣ የተመለመሉ ወጣቶችን ከየአካባቢዎቻቸው ህዋሶች ጋር እንዲገናኙ ለማስቻል የሚስጥር መገናኛዎችን መጻፍ። አስቦ ለመጨረስ ጊዜ የለውም። ከተጋደመበት ተነሳና ከግድግዳው ጥግ ወዳለችው ትንሽ ጠረጴዛ ሄደ። ከሌሊቱ 9 ሰዓት ሆኗል። ስራውን ከመጀመሩ በፊት የተመለከተው የሻዩን ፔርሞስ ፍላስክ ነው። እህቱ በምንም አይነት እንድታደርግለት የጠየቃትን ረስታ አታውቅም። የሚፈልገውን ነገር እንደሚወደው አድርጋ ስታቀርብለት ይገርመዋል። እህቶች ሁሉ እንደ ሜሮን ይሆኑ ይላል አንዳንዴ እየገረመው። የሚወደውን ሻይ እየጠጣ ስራውን ጀመረ። አንገቱን ካቀረቀረበት ሳያቀና ለወጣት ማህበር የሚያቀርበውን ጽሑፍ አንጠናቀቀና ተንጠራራ። ከወንበሩ ላይ ተነስቶ በመኝታ ክፍል ውስጥ ጥቂት ተንጎራደደና ከትንሿ የመጽሐፍ መደርደሪያ ላይ 2 መጻሕፍት አንስቶ ተመልሶ ተቀመጠ። ከሚፈልገው ርዕስ ላይ ጥቂት አነበበና እንደገና ተነስቶ ወደ መጽሐፍ መደርደሪያው ሄደ። መዝገበ ቃላት አውጥቶ ተመለሰ። የሚያነበው መጽሐፍ ዲያሌክቲካል ማቴሪያሊዝም ነው። ሁሌም ባነበበው ቁጥር ይተጥርበታል ግን አይተውም ያነባዋል የወቅቱ መሰረታዊ ፍልስፍና ስለሆነ በሚገባ አብጠርጥሮ ለመረዳት የወጣት ሁሉ የንባብ አቅጣጫ ወደዚያው ሆኗል የወሰደውን ማስተዋሻ አስተካክሎ ጻፈና ሰዓቱን ተመለከተ 12 ሰዓት ሩብ ጉዳይ ይላል እየተጣደፈ የሚስጥር መገናኛዎቹን መጻፍ ጀመረ በላይሁን ሐሳብ ተቸግሮ አያውቅም ባንድ ጊዜ በርካታ የመገናኛ ኮዶችን የመጻፍ አቅም አለው ስለሆነም ነው ብዙውን ጊዜ የኮሚቴው አባላት እሱን ዲሰራ የሚለቁለት የመጨረሻውን ጽፎ ሲጨርስ ከጠዋቱ 12 ሰዓት ከሩብ ሆነ አነበበውና ፈገግ አለ ሁሉ ጊዜም የሚጽፋቸው ነገሮች ያስደስቱታል መፋቂያሽ ከየት መጣልሽ ከጃማይካ ይላል በመጨረሻ የጻፈው የመገናኛ ኮድ ሁሉንም በየስፍራቸው አስቀመጠና የሌሊት ልብሱን አውልቆ ቱታውን አጠለቀ እየተቻኮለ በቧንቧው ውሃ ፊቱን ተጣጠበና በሩጫ ከግቢ ወጣ ወደ ተለመደው የጠዋት ስፖርት ቀጭኑ የስልክ ድምጽ ከነበረበት ሐሳብ መንጥቆ ሲያወጣው ምን ማድረግ እንደነበረበት የተረዳው ወዲያውኑ አልነበረም ስልኩ በድጋሚ እስከሚጠራ ድረስ ከሐሳቡ ሙሉ በሙሉ አልተመለሰም ስልኩ ደጋግሞ ሲጮህ አነሳና ሃሎ አለ ተኝተሃል እንዴ የሚል ድምጽ ተሰማው ድምጹን አልተጠራጠረም ሄዋን ነች አረ በፍጹም አላት ሰዓቱን ተመልክቶ ከጠዋቱ 3 ሰዓት ሆኗል ጊዜ ካለህ ልንገናኝ እንችላለን አለችው በስንት ሰዓት አለ አንተነህ ከፍሬውት ጋር በ7 ሰዓት ያለውን ቀጠሮ እያሰበ አሁንም ቢሆን ይሆናል ያቆየናል ሌላ ጥያቄ አስከተለባት ምን ነው አንተ እንዲህ ጥያቄ አበዛ አለችው ሄዋን በስጨት ብላ 6 ሰዓት ቤት መመለስ ስላለብኝ ነው አላት በደፈናው እስከዛም ላያቆይህ ይችላል አለችው ስልኩን ዘግቶ ሲያስበው የነበረውን ጉዳይ ለማስታወስ ሞከረ በፍጹም ሊመጣለት አልቻለም ልብሱን ለባበሰና ሄዋን ለምን እንደፈለገችው ለመገመት እየሞከረ ወደ ፒያሳ ሄደ ፒያሳ ኪሩም ሲገናኙ ብቻዋን አልነበረችም ከፍቅረኛዋ ጋር ነች ገብተው ተደላድለው እንደተቀመጡ ሄዋን መሳቅ ጀመረች አንተነህ ግራ ገባው አንተ እንደማታስታውሰው አውቃለሁ መልካም ልደት አለችና የተጠቀለለ ነገር ሰጠችው አንተነህ በድንጋጤ አይናይኗን ተመለከታት እስኪ ከፈተው አለችው በደመ ነፍስ ከፈተው ራንግለር ሱሪና እጀጉርድ ሸሚዝ እንዲሁም ፖስታ አለበት አንተነህ የሚናገረው ጠፍቶት ሁለቱንም በየተራ ተመለከታቸው በጣም አመሰግናለሁ ሄዊ ግን ይህን ሁሉ መልፋት አልነበረብሽም ስሜቴን የምገልጽበት ቃላት የለኝም አላት ከቆይታ በኋላ ይሄ ላንተ ለውድ ጓደኛዬ የሚበዛ አይደለም የጓደኝነት ምሳሌ ነህ አለችው በነገራችን ላይ አብረን ፊልም ብንመለከት ደስ ይለኝ ነበር ቀጠሮ እንዳለ ስለነገርከኝ ላስጨንቅህ አልፈልግም አለችው ደግሞ ቀጠሮ ሊተላለፍ የሚችል ከሆነ ግን አብረን ብንቆይ እኔም ደስ ይለኛል ሄዊ ላንተ ያላትን ቦታ ከጓደኝነት አንጻር ብቻ ለማየት ይቸግረኝ ነበር ዛሬ ግን ንጹህ የጓደኝነት ፍቅራችሁን እንድቀበል አንዳች ኃይል አስገደደኝ አለ ልጁ ትኩር ብሎ አንተነህን እየተመለከተው በጣም አመሰግናለሁ ዛሬ አብሬያችሁ መቆየት አልችልም እንዲያውም አሁን መሄድ አለብኝ አለ አንተነህ ሰዓቱን እየተመለከተ ከመሄድ በፊት ግን ካርዱ ላይ ያለውን ብታነበው ደስ ይለኛል አለችዋል ካርዱን ከፖስታው ውስጥ አወጣና ተመለከተው የእውነተኛ ጓደኝነት ምሳሌ በመልካም ሰውነት ደግሞ አርአያ ነህ። መልካም የልደት ቀን እንዲሆንልህ እመኛለሁ ይላል ካርዱ። ድምጹን ዘለግ አድርጎ አነበበውና ሄዋንን ተመለከታት። በጣም ይበዛብኛል ሄዊ፣ ያንቺ መልካምነትና ጓደኝነት የላቀ ነው አላት። ልትሰናበተው ስትነሳ ወንበሩን ገፋ አደረገና ወደ እርሷ ተጠጋ፣ አቀፋት። ጓደኝነታችን ለዘላለም ይኖር አላት ድምጹን ከፍ አድርጎ። ደግሞ ወደ ፍቅረኛዋ መለስ ብሎ ተመለከተው። በነጻነት የጓደኝነት ስሜታችንን እንድንገላለጽ ስለፈቀድክ በጣም አመሰግናለሁ። ለሄዊ መልካም የህይወት ጓደኛ እንደምትሆናት አምናለሁ አለውና እሱንም አቅፎ ተሰናበተው። ውይ ረስቼው፣ ነገ በስምንት ሰዓት ውይይት አለ፣ እንደምትመጣ ልጠብቅ አለችው ሄዋን። ምን ጥያቄ አለው በደስታ አላት። ለበርካታ ጊዜያት እየጋበዘችው ውይይታቸውን ተሳትፏል። ተለይቷቸው ሲሄድ ለየት ያለ መንፈስ ነበረው። ሄዋን እርሱን ደስ ለማሰኘት ያደረገችውን ሁሉ አደነቀ። ሰዓቱን እንደገና ተመለከተ። ገና 5 ሰዓት ነው። ከፍሬዎት ጋር ላለው ቀጠሮ ድፍን 2 ሰዓት ይቀረዋል። መንገዱ ላይ ወዳለ ሱፐርማርኬት ጎራ አለ፣ ለፍሬ መስተንግዶ አንዳንድ ነገሮችን ሊገዛ። ምን ነው ፀሐዩ በረድ ቢልልሽ ልጄ? ሌሊት እሳቱ፣ ቀን ደግሞ ፀሐዩ ይከብዳል እኮ አሏት እናቷ ፍሬህይወት በጠራራው ፀሐይ ከቤት ስትወጣ በስስት እየተመለከቷት። ሩቅ አልሄድም ቅርብ ነው አለቻቸውና ወጣች። ቀስ በቀስ ከቤት መውጣት እየተለመደ ስለሄደ ብዙም የሚያስጨንቅ መሆኑ ቀርቷል። አስፋልቱን አቋርጣ አፓርትመንቱ ዋና መግቢያ ላይ ስትደርስ ሰዓቷን ተመለከተች። አልዘገየችም፣ አልፈጠነችም። ልክ በሰዓቱ ነው የደረሰችው። ቀጠሮ እንደማክበር የሚያስደስታት ነገር የለምና እርክት አለች። ደረጃውን ፈጠን ብላ ወጥታ ገና በሩ ላይ ስትደርስ በሩ ሲከፈት እኩል ሆነ። የልቴን ነበር አለችው። ልከፍትልሽ ነዋ አለና እቅፉ ውስጥ አስገባት። እንዴት እንደናፈቅሽኝ አለ ስፍስፍ ብሎ እየሳማት። ምን ይሻለኛል ፍርዬ አላት እንደገና። ምኑ አለችው። ምን እንደሆነ ግን ገብቷታል። አልቻልኩም ፍርዬ፣ ፍቅርሽና ናፍቆትሽን መቋቋም አልሆነልኝም አለና እንደገና አቀፋት። ቤቷ ከመጀመሪያው ቀን የበለጠ አምራለች። የቤቱ ሽታም ተቀይሯል። የሚሸተው ፍሊት ሳይሆን ምግብ ነው። ከበሩ ጥቂት እልፍ ብላ ያለችው ጠረጴዛ በነጭ ጨርቅ ተሸፍናለች። ምሳሽን መቼም እንዳልበላሽ እርግጠኛ ነኝ አላት። እንደ ቁርስ አበላሌ ከሆነ ምሳ መብላት አያስፈልገኝም አለችው። አታደርጊውም፣ ልፋቴን መና ማስቀረት ይሆንብሻል አለና ተነስቶ ነጭ ጨርቅ የተሸፈነችውን ትንሽ ጠረጴዛ አቀረባት። እኔ ሰራሁት ለማለት ነው አይደል አለችው። ሽታው ያስጎመጃል። የዳቦዎቹ አቆራረጥና አቀማመጥ የተለየ ነው። ስሰራው ከአንቺ ጋር እንደምንመገበው እያሰብኩ ስለነበረ ሙያዬን ሁሉ ነው የተጠቀምኩት። እስኪ ቅመሺው አላት እጁን ለጉርሻ ዘርግቶ። ለደስታቸው ወሰን አልነበረውም። እየተጎራረሱና እየተጫወቱ በልተው ጨረሱ። ለስላሳና አምቦዋ እየበረዙ ጠጡ። በልተው ሲጨርሱ ዕቃዎቹን አብረው አጣጠቡ። ቤቱን አጸዱና አልጋቸው ላይ ወጥተው ሰፈሩ። ከሰዓት በኋላውን በጨዋታ ብቻ ሊያሳልፉት ወስነው አንድም ፖለቲካ ላያነሱ ተስማሙ። ድክም እስኪላቸው ድረስ ሲኮራኮሩና ሲደባደቡ ሲታገሉ ዋሉ። የግድግዳው ሰዓት 12 ሰዓት ማለቱን ስትመለከት በጣም ገረማት። 1 ሰዓት እንኳ የቆየች አልመሰላትም። በእናትህ ከምን ይው መሸ አለችው። ሁሉም የሚወዱትን ሲያገኙ ይኸው ነው እያለ ካልጋው ላይ ወረደ። ዛሬ አንድ የምታነቢው ጽሑፍ እሰጥሻለሁ። ካም በኋላ ደግሞ የምትተነብዩና የምትወያዩ ከኔ ጋር አይሆንም አላት ኮስተር ባላ አነጋገር ሁልጊዜ ወደ ቁም ነገሩ ሲገባ ተጫውቶና ቀልዶም ያውቃ አይመስልም አንዳንዴ ትኩር ብላ ተመለከተውና ሁለት ሰዎች ባንድ ሰው ሰብእና ውስጥ ያሉ ይመስላታል በዚህ ወረቀት ትጠቀልዩዋለሽ ደግሞ የበለጠ መጥንቀቅም ይኖርብሻል አላት የተጣጠፈውን ወረቀት እየሰጣት ወረቀቱን ገልጣ ለማየት አልተጣደፈችም ምን እንደሚሆን ገምታለች ወረቀቱን ማግኘት በመታደሏ ግን ከልቧ ደስ ብሏታል ከዘመቻ ከተመለሱ ወዲህ ለመጀመሪያ ጊዜ ማግኘቷ ነው ይሄንንም አንብቢው አላት አጥርና ዳጎስ ያለ መጽሐፍ እየሰጣት በመጨረሻ አንዲት ብጣሽ ወረቀት አውጥቶ እንኳን ደስ ያለሽ ተመልምለሻል አላት አልገባትም መደናገሯ ገብቶታል የያፓ የወጣት ሊግ አባል ለመሆን ብቁ ሆነሽ በመገኘትሽ ተመልምለሻል አላት እንዴት አርጋ አንገቱ ላይ እንደተጠመጠመችበት ስታስበው ሁልጊዜም ይደንቃታል እንደንቁ ተጠንቀቀሽ ያዣት አንበሽ በቃልሽ መያዝሽን እርግጠኛ ስትሆኚ ቀዳደሽ ታያት ቀጠሮ አክባሪ መሆንሽን አውቃለሁ በሰዓቱ ድረሽ አላት ያንተነህን ኮስተር ማለትና የነገሩም ጠበቅ ማለት ልቧን ረበሸባት ትንሿን ወረቀት በጥንቃቄ ጃኬቷ ኪስ ውስጥ ከተተች አሁን መውጣት እንችላለን አላት ደግሞ ለስንብት እየሳማት አንገት ለአንገት ተቃቅፈው ከአፓርትመንት ወረዱና አስፋልቱን አቋርጠው በትምህርት ሚኒስቴር በር ላይ አልፈው የተለመደው ቦታ ድረስ ሸኛት ታክሲው እስከሚንቀሳቀስ ጠብቆ እጁን አውለበለበላት አጸፋውን መለሰችለት ታክሲው ከእይታው እስከሚሰወር ድረስ ባይኖቹ ተከተለው ግቢው የተወረረ ይመስላል የበላይሁን እናትና የፍሬህይወት እናት ነጠላቸውን ዘቅዘቅ አርገው ከወጡ በቶሎ እንደማይመለሱ የታወቀ ነው አዘውትረው አይወጡም እንጂ አንድ ቀን ተሳክቶላቸው ሲወጡ እንደሚቆዩ ሁሉም ይገባቸዋል ሚሚ ግቢውን እያዳመጥሽ ብለዋ ሲወጡ ከምታነበው ወረቀት ላይ አንገቷን ሳታቀና ነው እሺ ያለቻቸው ለነሚሚ ጎህ ማለት ተወዳጁ የጊዜው መጽሔት ነው ጎህን አግኝቶ ሳያነብ የሚያስቀምጥ ማን አለ ጥቂት ከቆየ እንደሚወሰድና ላይመለስም እንደሚችል ስለሚገመት እጅ ከገባ ማንበብ ነው በጎህ መጽሔት ላይ ምን የማይወጣ ነገር አለ ምን የማይተነተን የፖለቲካ ጉዳይ አለ ትረካዎቹና ልቦለዶቹ ልብን ይነካሉ ግጥሞቹ ስሜት ይቀሰቅሳሉ ትንታኔዎቹ ዕውቀት ያስጨብጣሉ ብቻ እነሚሚ ጎህ የወቅቱ የህዝብ የልብ ትርታ የሚደመጥበት መጽሔት መሆኑን የማያምን አለ ብለው መገመት በጭራሽ የማያስቡት ነገር ነው ሚሚ ደግሞ ስለ ስነ ጽሑፍ ያላት ስሜት ልዩ ነው ማንበብ ብቻ ሳይሆን መጻፍም ትሞክራለች እንዲያውም ለጎህ ከላከቻቸው ጽሑፎቿ ውስጥ ሁለት ግጥሞች ወጥተውላት አንድ ሰሞን ፍንድቅድቅ ብላ ነበር እነዛን መጽሔቶች እንዳይጠፉባት በጥንቃቄ አስቀምጣቸዋለች ሚሚ አንዴ ማንበብ ከጀመረች መቆም አትወድም ለብዙ ሰዓታት ተቀምጣ የማንበብ ችሎታዋ ከፍተኛ ነው አሁንም ማንበብ ከጀመረች ሰዓታት አልፈዋል ትከሻዋንና ወገቧን ሲያማት ተነሳችና መንጎራደድ ጀመረች ስትንጎራደድ የእንቁላል ቅርጽ ባለው የብፌ መስታወት ውስጥ ራሷን ተመለከተች ቤት ውስጥ በምትታወቅበት የሚሚ ሌላው ባህሪ በመስታወት ራሷን መመልከት ነው መስታወት ከያዘች በፍጹም አታስቀምጥም በዚህ ሁሉ ጊዜ ከቃላት ጋር እንደተጨቃጨቁ ናቸው ሚሚ የቃላትን ጭቅጭቅ በጣም ትወደዋለች ትዝ ሲላት ፈገግ አለች እኔ እኮ መልክ እንዳለው ሰው ራስሽን ማየት መውደድሽ ነው የሚገርመኝ አሁን ምንሽ ይታያል ይላታል መኝታ ቤታቸው ውስጥ ያለው ትንሽ መስታወት አለቅ ስትለው ሚሚ ሁሉ ነገር ተመጥኖ የተሰጣት የምትመስል ነች ትናንሽ አይኖቿ ስትስቅ የሚጠፉ አፍንጫ የሽምብራ አፍንጫ የምትባል አይነት አጭር ከንፈሮቿ ምግብ ለመጉረስ እንኳን የሚጠቡ የሚመስሉ ጥርሶቿ ምስር የሚያካክሉ ናቸው ግን የደስደስ ያላት ሁሉ ጊዜ ታይታ የማትጠገብ አሻንጉሊት የመሰለች ናት ስምሽ ሚሚ ሆኖ የቀረው እኮ የማታድግና ትንሽ በመሆንሽ ነው ይላታል ቃላብ ሚሚና ቃላብ በጣም ይዋደዳሉ ገና አብዮቱ በተጀመረበት ሰሞን አንድ ቀን ለሰላማዊ ሰልፍ አብረው ሄደው የሆነውን ስታስታውስ ሁሌም እንባ ይመጣባታል ያን ዕለት የነበረውን ሰላማዊ ሰልፍ መቼም ቢሆን አትረሳውም ሚሚ ገና ትንሽ ስለሆነች ቃላብ እንዳትሄድ ብዙ ለምኗት ነበር ግን እምቢ አለችው መንገድ ከደረሱም በኋላ እንድትመለስ ቢጠይቃት አንተም የማትቀር ካልሆነ አላደርገውም አለችው እሱ ደግሞ መቅረት በፍጹም አልፈለገም ስለዚህ አብረው ሄዱ ሰላማዊ ሰልፉ የተካሄደው ባምፒስ አካባቢ ነበር ሰልፉ ብዙም ሳይገፋ ገና የተወሰኑ መፈክሮች እንደተጮሁ ነበር ፈጥኖ ደራሽ ወታደሮች አካባቢያቸውን ያጥለቀለቁት አካባቢው ትርምስምሱ ወጣ ወታደሮቹ አጠገባቸው ያገኙትን ሁሉ በሰደፍና በርግጫ አጣደፉት ሚሚና ቃላብ ጎን ለጎን ነበሩ ድንገት አጠገቧ ስታጣው ዞር አለች ቃላብን ወድቆ አየችው ከጆሮዋ አካባቢ ደም ተመለከተች ሮጣ አጠገቡ ስትደርስ አንድ ወታደር ተመለሽ ብሎ ጮኸባት የወታደሩን ጩኸት ከምንም አልቆጠረችውም ወንድሟን ማንሳት ነበረባት ቃላብን ሊያነሳ የሞከረውን አንድ ወጣት በሰደፍ ሲመቱትና ሲረጋግጡት እያየች አልቆመችም እንደምንም አጠገቡ ደርሳ ገና ቃለ ብላ ስሙን ጠርታ ሳትጨርስ ያረፈባት ዱላ ራሷን አሳታት ከዛ በኋላ ምን እንደተፈጠረ አላወቀችም ራሷን ስታውቅ ቃላብ የተኛችበት አልጋ ጠገብ ተንበርክኮ እንባው በጉንጮቹ እየወረደ ተመለከተችው ለማስታወስ ሞከረች ማስታወስ የቻለችው ቃላብ ወድቆ ማየቷን ብቻ ነው የት ነው ያለነው ቃል ምን ሆኜ ነበር እያለች ጠየቀችው መልስ አልሰጣትም የሚሆነው ጠፍቶበት እንዴት አድርጎ እንዳቀፋት ስንት ጊዜ መሬቱን እንደሳመ ስትመለከት የበለጠ ግራ ገባት ጆሮ አካባቢ በቁስል ማሸጊያ ታሽጓል ግንባሩ አካባቢም ተጋግቷል እስኪ ለመነሳት ሞክሪ ሚሚ አላት ደግሞ ለመነሳት ስትሞክር ደረቷና ጀርባዋ አካባቢ ህመም ተሰማት አልጋው ላይ ለመቀመጥ በእጇ ስትመረኮዝበት በጣም አመማት እንደምንም ተቀመጠች ተመስገን ነቃችልህ አሉ አንዲት ሴት ወደ ነበሩበት ክፍል እየገቡ አዎ ነቃች አላቸው ወንድ ልጅ ሆነ ግን ይህን ያህል ሰፍሰፋ መሆን አያስፈልግም ለዛሬ እግዜር አውጥቷል ለመሆኑ ለምን ወጣ ነው አሉ ሴትየዋ ወደ ዘመድ ቤት ልንሄድ ነበር አላቸው ለሰልፍ መውጣታቸውን መናገር ስለከበደው አመሻሽ ላይ ወደ ቤታቸው ሲመለሱ ነበር የሆነውን ሁሉ የነገራት እሱን ልታነሳ ስትሮጥ ወታደሮቹ እንደመቷት የነገሩት ቤታቸው አስገብተው ሕይወታቸውን የታደጓቸው ሴት እንደሆኑ አስረዳት ሚሚ እስከ ዛሬም ድረስ ሴትየዋን ጠይቃቸዋለች እንዲያውም አንድ ቀን ገብርኤል ቤተ ክርስቲያን ሲመጡ አግኝታቸው እቤት አስገብታ ከእናቷ ጋር አስተዋውቃቸው ቡና አጠጥታቸዋለች ከእናቷም ጋር ተቀራርበዋል መስታወቷ አጠገብ እንደ ቆመች መሆኗን ያስታወሰችው ከትውስታዋ ስትመለስ ነው በክፍሉ ውስጥ ጥቂት ተንጎራደደችና እንደገና ወደ ንባቧ ተመለሰች እያነበበች አሁንም ሰዓቷን ትመለከታለች ሰዓቱ እየደረሰ ነው ፍሬዮትን የግድ ማግኘት አለባት ግን ባትመጣስ አለች ለራሷ ሚሚ ፍሬዮትን የምትፈራትን ያህል እናቷን አትፈራም ግን ለምን እንደሆነ ለራሷም አይገባትም ያለ ፍሬዮት ፈቃድ ስክሪፕቷን እንኳን አትነካም እናም ትንሽ መጨነቅ ጀመረች። የፍሬዮት ልብስ ያለፈቃዷ ልብሷ መሄድ እጅግ ከብዷታል። ልብሱ ደግሞ የግድ ያስፈልጋታል። የተሰጣት ማስጠንቀቂያ ከበድ ያለ ነው። ሚሚ አገር አስተዳደር ሥራ ልትጀምር ነው። የተላላኪነት ሥራ። እዚያ መስሪያ ቤት ውስጥ በትልቅ ኃላፊነት ላይ ላሉ ባለስልጣን ተላላኪ እንድትሆን ተመቻችቶላታል። እዚያ የምታከናውነው ታላቅ ድርጅታዊ ሥራም ተሰጥቷታል። ሥራውን በአግባቡ እንደምትወጣው እምነት የተጣለባት መሆኗ ሲነገራት ድንጋጤም ደስታም ነበር የተሰማት። ሥራውን ለመጀመር ታዲያ ልብስ ያስፈልጋታል። ሰራተኛ ሊያስመስላት የሚችል ልብስ። የውጭው በር ሲንኳኳ ፍሬህይወት እንድትሆን እየተመኘች በፍጥነት ወጥታ ከፈተች። ጎሽ ፍሬ፣ እንኳን መጣሽ። እንዴት ስፈልግሽ እንደነበረ ብታውቂ አለቻት ሚሚ ገና ፍሬህይወት የውጭውን በር ስትገባ። ምን ነው ሚሚ ያለ ወትሮሽ እንዲህ ፈለግሽኝ? አለች ፍሬህይወት። ልብስ እንድትሰጪኝ ፈልጌ ነው አለች ሚሚ እንደተቻኮለች። ሰዓቷን ተመለከተች። ለመሆኑ የሚሆንሽ ይኖራል? አለች ፍሬህይወት ሚሚን እየተመለከተቻት። መቼም ለምንሽ ነው የት ትሄጃለሽ የሚባል ጥያቄ ማንሳት አይኖርም። ቢነሳም መልስ አያገኝም። ፍሬህይወት የሚሚ ሁኔታ በጣም ይደንቃታል። እንደ ልጅ መሆን ከተወች ቆይታለች። የምታነባቸው ነገሮች ሁሉ እጅግ ላቅ ያሉ ይሆኑባታል። የምትሰጣቸው የፖለቲካ ትንታኔዎች ይገርሟታል። ቀደም ብላ የፖለቲካ እንቅስቃሴ መጀመሯን በተለያዩ አጋጣሚዎች መገመት ትችላለች። እናም በአሁኑ ወቅት የምታደርጋቸው ነገሮች ሁሉ ከፖለቲካ እንቅስቃሴ ውጭ እንደማይሆኑ ታውቃለች። እንዲያውም በከፍተኛ ደረጃ ላይ ልትገኝ እንደምትችል ታስባለች። ካለው ውስጥ መምረጥ ትችያለሽ አለቻት ፍሬህይወት የሚሚን የቸኮለ ስሜት እያየች። አመሰግናለሁ ፍሬ አለችና ወደ ውስጥ ገባች ሚሚ። ሚሚ ለባብሳ ስትወጣ እንዴት ነኝ አለቻት ፍሬህይወትን። ወዴት እንደምትሄጂ ያጠያይቃል። በጣም ነው ያማረብሽ፣ አይገርምም? የኔ ልብሶች ለአንቺ ይሆኑሻል ብዬ አስቤም አላውቅም ነበር አለቻት ፍሬህይወት ሚሚን ሁለመናዋን እየተመለከተቻት። አመሰግናለሁ አለችና ለመውጣት ራመድ ካለች በኋላ ቆም አለች ሚሚ። እኔም ምልሽ ዳንኤልን አግኝተሽው ታውቂያለሽ? አለችና ጠየቀች። ምን ነው በቅርብ ባይሆንም አግኝቼው አውቃለሁ። ምን ሆነ? እሱማ ምንም አልሆነም። ፍሬህይወትን ወድጄ ልሞት ነው ይላል አሉ። ፍሬህይወት? እኔ? አለች ደንገጥ ብላ። አዎ አንቺን። ለማንኛውም ጠንቀቅ በይ። ሰፈር ውስጥ ያለውን ስም ታውቂዋለሽ። አሁንማ እሱም ከተወራብኝ አይቀር ብሎ ነው መሰለኝ በግላጭ ከመይሶኖች ጋር መዋል ጀምሯል። በይ ብቻ ተጠንቀቂ፣ ረፈደብኝ ብላት እየተጣደፈች ወጣች። ፍሬህይወት ስለ ዳንኤል ብዙም ማሰብ አልፈለገችም። ከአእምሮዋም ለማውጣት አልተቸገረችም። ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። ዲኑ ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና እምሹ።